Bıkırandım ya, yüzüm hazır.
እንደሻው ቀደም ራስን ስታስተዋውቅ ያልጠየከውና ያልመለስከውና እኔ ምናልባት በዚህ ውይይት በነሳተፍ ጥሩ ነው በያሰብኩበት አንዱ ሐሳብ በተለይ አሁን በቅርብ ጊዜ የኪዳን ታሪክ በሚል የብሉይ ኪዳንን ስነ መለኮት ለመዳሰሰ ጥሩ መጽሐፍ ጽፈሃል እንደምታስተምርም አውቃለሁ የብሉይ ኪዳንን መጽሐፍ አዲስ ኪዳንንም ቢሆን በቲቶ መጽሐፍም ላይ እንደዚሁ የተመሰረተ ትንታኔ እንደሰጣ አውቃለሁና ትንሽ ከዮሐንስ ወንጌል ላይ በመነሳት ምዕራፍ 9 እና ምዕራፍ 11 በመነሳት ደግሞ አጠቃላይ ትንሽ መጽሐፍ ቅዱሳዊ ግንዛቤ አብረውን የሚያጠኑ ወገኖች እንዲኖራቸው እሱን እንድታረግልንም ጭምር ነውና በተለይ ሌሎች የመጽሐፍ ቅዱስ ክፍሎች ከዮሐንስ ወንጌል ተጨማሪ በብሉይ ኪዳን በአዲስ ኪዳን ያለው አንደርስታንዲንግ ምን ይመስላል በተለይ ከእግዚአብሔር ክብር አንጻር አንዳንድ አማራጭ ሐሳቦችንም ልታነሳልን ትችላለህ በዚህ ምክንያት ነው የሚሏቸው ምንላቸው ኦፕሽኖች አሉ። ከነዚህ ኦፕሽኖች ከመጽሐፍ ቅዱስ አጠቃላይ ትንሽ ሰፋ አርገን ከዮሐንስ ወንጌልን በወጣ በብሉይ ኪዳንና በአዲስ ኪዳን ያለውን ሰፋ ያለ ትንታኔ ትንሽ ብታደርግልን ለምንድነው በተለይ ደግሞ በጽድቅ የሚኖሩ ሰዎች ለምንድነው መከራ የሚደርስባቸው ጻድቃን ለምን መከራ ውስጥ ይገባሉ የሚለውን ትንሽ አያይዘብት መልስልን።
ዮሐንስ ወንጌል ምዕራፍ 9 ላይ ታሪኩ ራሱ በጣም የተቀመጠበት ስፍራ በጣም አስገራሚ ነው። ምክንያቱም አንድ ጻፊ ሲናገር በዳስ በዓልና በዴዲኬሽን በዓል መካከል የገባ ታሪክ ነው። ይሄ የዳስ በዓል አንድ ጊዜ ፌስቲቫልስ ኦፍ ላይትስ ተብሎ ይጠራል። እዛ ላይ በተለይ ዮሐንስ ምዕራፍ 8 ላይ ኢየሱስ እኔ ያለም ብርሃን ነኝ ብሎ ተናግሮ ነበር። ይሄንን ከተናገረ በኋላ ምዕራፍ 9 ላይ ሲመጣ ቁጥር 5 ላይ 95 ላይ ምን ይላል? በአለም ሳለው የአለም ብርሃን እኔ ነኝ። ቀጥታ ከሱ ቀጥሎ ይሄን እና የተናገረውና 9 እና 8 እንዴት እንደሚያዙ እንዴት እንደሚገናኙ ከዚህ ተነስተን መናገር እንችላለን። ሶ ዮሐንስ የአይነ ስውሩን መሰወር መፈወስ በዚህ ፍራሽ ያስቀምጥ ኢንቴንሽናል ነው። ከዳስ በአል በኋላ በዚህ ፍራሽ ያስቀምጠው ሆነ ብሎ ነው ወይም ደግሞ በጣም purposefully ነው intentionally ነው ፍራስ ከመጣው ማለት እንችላለን። ጥቂት አሁን ይሄንን ወደ መከራ ከመምጣት በፊት አሁን የተወሰነ ነገር እዚህ ምራፍ 9 ላይ ማለት ተወዳለው ከመወለዱ ጀምሮ አይነ ስውር ስለነበረው ሰው በመናገር ይጀምርና በመንፈሳዊ ውርነት ውስጥ ስለነበሩት ፈሪሳውያን ኢየሱስ የተናገሩ ፍርድ በማቅረብ ይጠነቀቃል። የሚገርመው የታሪኩ ዋናው ክፍል የአይነ ስውሩ እምነት ቀስ በቀስ እንዴት ያደገ እንደሄደና የፈሪሳውያኑ ደግሞ አለማመን spiritual blindness መንፈሳዊ ውርነታቸው እንዴት እየጨመረ እንደሄደ ያሳያል።
የሱ ብርሃን ሲጨመር
የነሱ ጨለማ እየጨመረ ሲሄድ ያሳያል። እሱ ኮንትራስት በጣም የሚገርም ነው። ሶ ምንድነው የሆነው? ኢየሱስ በመንገድ ሲያልፍ ከተወለደ ጀምሮ አይነ ስውር የሆነ ሰው አየ ይላል። ደቀ መዛሙርቱ ጥያቄ ጠየቁ። ጥያቄው ወሳኝ የሆነ ምናገርበት ሐሳብ ከሱ የሚነሳ ነው። ይሄ ሰው አይነ ስውር ሆኖ እንዲወለድ አጥያት የሰረማል የማችግር ነው የሱ ወይስ የወላጆቹ የሚል ጥያቄ ያነሱ
ከአጥያት እንደሆነ ጥያቄ ያላቸው አይመስልም።
አዎ የማን ነው የሱ ነው ወይስ የወላጆቹ ችግር ነው ይሄንን ሰው አይነ ስውር ሆኖ እንዲወለድ ያደረገው ነው ጥያቄው። and ይሄ በተወሰነ መልኩ ምን ሪፍሌክት ያደርጋል በዚያ ማህበረሰብ ውስጥ ላይክ ቀደም ሲነሳ እንደነበረው አንድ የሆነ ዲፎርሚቲ አንድ ችግር የኃጢአት ውጤት እንደሆነ ይታሰባል። ጀነራሊ ያን ያስባሉ አይሁዶች። አንድ ሰው የሆነ ችግር ኖሮት ከተወለደ ዌዝ ሰም ዲፎርሚቲ ከተወለደ ከወላጆቹ ኃጢአት እንደሰሩ ይታመናል። አንዳንድ የጂውሽ ራቢስ አንዳንድ የአይሁድ መምህራን ግን ምናልባት ሰው ከመወለዱ ፊትም በእናቱ ማጸን ውስጥ ሆኖ አጥያት ሊሰራ ይችላል የሚል ትምህርት ያስተምሩ ነበር። የሱን ትምህርት ነው ሪፍሌክት ያደረጉት። ማን ነው አጥያት የሰራው? እሱ ወይስ ወላጆቹ? and ኢየሱስ ሲመልስ ቁጥር 3 ላይ ግን እንደሱ አይደለም አለ። ጥያቄው ግልጽ ነው፣ ግን ሲመልስ እርሱ ወይ ወላጆቹ አጥያት ስለሰሩ አይደለም፣ ይህ የሆነው የእግዚአብሔር ሥራ በእርሱ ሕይወት እንዲገለጥ ነው። እዚህ ላይ ይሄ ነገር የሆነው እሱ አጥያት ስለሰራ አይደለም ወይም ወላጆቹ አጥያት ስለሰሩ አይደለም፣ ግን የእግዚአብሔር ክብር የእግዚአብሔር ሥራ በዚህ ሰው ሕይወት እንዲገለጥ ነው። አሁን the question is የተወሰነ ነገር እዚህ ላይ እናንተም እንድትጨምሩ ድል እሰጣለሁ። ምን ማለት ነው የእግዚአብሔር ክብር በእርሱ ሕይወት እንዲገለጥ ነው ሲል ምንድነው የኢየሱስ ይያለ ያለው ይሄ አገላለጽ እንዴት ነው የሚታየው? ይህ ሰው አይነ ስውር ሆኖ የተወለደው ኢየሱስ እንዲፈውሶና የእግዚአብሔር ሥራ እንዲገለጥበት ነው ሲል ከመሬት ተነስተው ክብሩን ለመግለጥ ይሄን ሰው አይነ ስውር አደረገው ነው ወይስ ይሄ ሰው አይነ ስውር ሆኖ ስለተወለደ የእግዚአብሔር ክብር በሱ ይገለጣል፣ አሁን የእግዚአብሔር ሥራ የእግዚአብሔር ኃይል በሱ ይታያል ምንድነው ይያለ ያለው ሚሊዮን ማሰብ ተገቢ ነው። አንዳንዶች ሆነ ብሎ ላይክ አይነስ ወደፊት የሚያደርገውን ነገር ስለሚያቅ ወደፊት ሊሰራ ያለውን ነገር ስለሚያቅ እንደሚፈውሰው ስለሚያቅ አይነስ ውራ አድርጎት ይሄ ላይክ የክፉ ወይም የመከራ የችግር ኦሪጅን ራሱ እግዚአብሔር ነው ወደሚለው ጥግ ለመሄድ እንደዛ ያደርጋሉ። ይሄ ክፍል ግን በዛ መንገድ አለም የተቀመጠው ኦፖርቹኒቲ ሰጠ የእግዚአብሔር ሥራ እንዲታይ በህይወቱ የእግዚአብሔር ክብር እንዲገለጥ በህይወቱ እንደ ሪዛልት እንጂ እንደ ፐርፐዝ አይደለም። እንደ ሪዛልት ይሄ ሆነው የእግዚአብሔር ክብር በዚህ ሰው እንዲታይ ነው እንዲገለጥ ነው የሚል ነገር ነው። እንግዲህ ተመሳሳይ ነው ቅድም ዶክተር ማሙሻም እንዳነሳው ዮሐንስ ወንጌል 11 ላይም ይህም የእግዚአብሔር ልጅ በርሱ ይከብር ዘንድ ለእግዚአብሔር ክብር እንጂ ለሞት የሚያደርስ አይደለም ለሞት የሚያደርስ አይደለም። ይሄ ግለሰብ ሞቷል እንደሚሞትም ኢየሱስ ያውቃል፣ ግን እንደሚያስነሳው ስለሚያውቅ የእግዚአብሔር ክብር እንዲገለጥበት ነው ይላልና አላዛር በታምር ከሞት መነሳቱ የእግዚአብሔር ልጅ ይከብራል የእግዚአብሔር ልጅ ይገለጣል ነውና ይሄን ስንል ክብሩን ለመግለጥ እንዲሞት አላደረገውም ወይም ደግሞ አልገደለውም፣ ግን ሞቱ ኦሪጅን ባያረገውም ያን ችግር ያን ፈተና ያን መከራ ማንነቱን ክብሩን ስራውን ሊያሳይ ተጠቅሞበታል ነው። ጌታ ክብሩን ለመግለጥ ይሄንን ክስተት ተጠቅሟል። ይሄ ሐሳብ ኦል ቴስታመንት ውስጥ ኒው ቴስታመንት ውስጥ እንዴት ቀረበ ወደሱ መጣለ? ምናልባት አሁን ዮሐንስ ላይ የምትጨምሩት ነገር ካለ በመሃል እድል ብሰጥ።
ኃጢአት የሰራው ማን ነው ወደሚለው ተመልሰን ስናይ ወንድማችን እንዳሻው እንደ ተከሰው አንድ እንደዚህ አካላዊ የሆነ ህመም እና ችግር በሚኖርበት በቃ ኃጢአት መኖር አለበት ኃጢአት ነው እንጂ ሌላ ምን ሊሆን ይችላል የሚል አስተሳሰብ ይኖራል። እና እዚያ ጋ ነው እንግዲህ በደንብ ማየት ያለብን አንዱ ነው እንጂ ዋናው አይደለም ተቀላላው ነው ዋናውና ብቻኛው አይደለም ነው ሊሆን ይችላል። አሁን በኦሪት ዘዳግም መጽሐፍ ላይ ሄደን በምንመለከትበት ጊዜ ወደ ምዕራፍ 28 ሄደን በመናነብበት ጊዜ የእግዚአብሔርን ቃል ብትሰማ ዛሬ ያዘዝኩህን ትእዛዙን ሁሉ ብታደርግ ብትጠብቅም አምላክህ እግዚአብሔር ከምድር አዛብ ሁሉ ላይከፍከፍ ያደርግሃል ይልና ወረድ ብሎ ደግሞ ቁጥር 15 ነገር ግን ይላል ያምላክህን የእግዚአብሔርን ቃል ባትሰማ ዛሬ የሚያዘዙህን ስርዓቱንና ትእዛዙን ሁሉ ባትጠብቅ ባታደርግም እነዚህ መርገሞች ሁሉ ይመጡብሃል ያገኙህማል ብሎ በጣም የሚዘረዝራቸው በርካታ ነገሮች አሉ። ማለት ባታደርግ ማለት ብትበደል ኃጢአት ብታደርግ ማለት ነው እና ባትሰማና ባትታዘዝ ሲል እንደዚያ ነው። ስለዚህ ተያዥነት ሊኖረው ይችላል አንዱ መነሻሱ ሊሆን ይችላል። ያዕቆብ በያዕቆብ መልእክትም ላይ ይሄ ሐሳብ የተጠቆመ ይመስለኛል። ምን ይላል ያዕቆብ ምዕራፍ 5 ቁጥር 15 ጌታም ያስነሳዋል ብሎ ነው የእምነትም ጸሎት ድውዩን ያድናል ጌታም ያስነሳዋል። ኃጢአትንም ሰርቶ እንደሆነ ይሰረይለታል ይላልና አንዱ ምክንያት ሊሆን ይችላል ግን የመጨረሻው ብቸኛው ምክንያት ሊሆን አይችልም ነው አንዱ ምክንያት ሊሆን እንደሚችል ያው የተመለከቱ ነገሮች አሉ በብሉይ ኪዳንም በአዲስ ኪዳንም ውስጥ እና ስለዚህ ሁሉንም ነገር ከኃጢአት ጋር ወስዶ ማገናኘት አግባብ አይደለም በየምንጮቹ የተለያዩ ሊሆኑ እየቻሉ ሁሉንም መከራ ከኃጢአት ጋር ማገናኘት አያስኬድም የእግዚአብሔርን ቃል በስፋት ስንመለከት ማለት ነው የሚለውን ለመጨመር ነው
ምናልባት በአጠቃላይ መልኩ የውድቀት የኃጢአት ውድቀታችን ያመጣው ከዛ ፍጥረት 3 በኋላ ነው የምናገኘው ጀምሮ ነው የምናገኘው ስለዚህ በአንድ በኩል በአጠቃላይ ፐርስፔክቲቭን ካየን ከኃጢአት ውድቀት የተነሳ ይመነጫል ግን ወደ ስፔሲፊኩ ስንመጣ በእያንዳንዱ ሰው ህይወት ውስጥ የሚመጡ እያንዳንዱ መከራዎች ቀጥታ ከኃጢአት ጋር የተገናኙ ብቻ ናቸው ብሎ መደምደም ግን አይቻልም እንደዛ አይነት አሳሳቦች ስላሉ አሁን በኋላ ምን መጣበት ይሆናል ብዙ ሰዎች በመከራው ሲያልፉ ምክር ለመጠየቅ እንኳን ኦፕን አይደሉ ክፍት አይደሉ ወደ ቤተክርስቲያንም ለመምጣት ለመመካከር ሴንስ ለመስጠት ለምንድን ነው የሚለውን ከኃጢአት ጋር ብቻ ስለምናያይዘው ብዙ ጊዜ ሰዎች ለካውንስሊንግ እንኳን ክፍት አይደሉ እና አንዱ ምክንያት ሊሆን ቢችልም ብቻኛው ግን አይደለም የሚለውን ማወቅ በጣም ጥሩ ነው ይያስባል
አይ ቲንክ ዮሐንስ 9 በጣም ጠቃሚ ነው ለዛሬው ማሁን ላለንበት አውድ በጣም ጠቃሚ ነው ይያስባለሁ ምክንያቱም ቀድም ዶክተር ማሙሻ እንዳልከው ሰዎች የተለያዩ ችግሮች ሲገጥሟቸው ኢሚዲየትሊ ዘለን እንዲህ ስላደረክ ይሆናል ወይ እንዲህ ስለሆነ ነው ግለሰቡን አንደርስታንድ ከማረግ ይልቅ የባሰ ፔን እንሰጣለ የባሰ ልክ እንደዛ ነው ደቀ መዛሙርቱ መተው ያ አስተሳሰብ ነበር እሱ ነው ወይስ ቤት ወላጆቹ ናቸው ኢየሱስ ይሄን የመለሰበት መንገድ ለኛ ትምርት የሚሰጠን ነው እሱም ወላጆ ነገሩን ሲቀይረው የእግዚአብሔር ክብር በርሱ እንዲታይ እንጂ እሱም ወይም ወላጆቹም አይደለም ያው ሁላችሁም እንዳላችሁት አንዱ አንድ ሪሶርስስ ይያየው ነበር አንድ ሪሶርስ ላይ አንድ ምንጭ ላይ ይሄ መከራ ምንድነው የመከራ ምንጮችን ሲያነሳ አንዱ ያነሳው ይሄ ነው መከራ እንደ ቅጣት መከራ እንደ punishment ያነሳልና በዚህ አመለካከት መሰረት ሁሉ ጊዜ የምናጭለው የዘራ ነው መከራ ለተሳሳተ ተግባራችን የሚሰጥ ምላሽ ነው consequence of wrong doing ነው በቃ የሚል ይሄ አንዱ ነውና መጥፎ ድል misfortune ሊሆን ይችላል ለኃጢአት የሚሰጥ ቅጣት ነው ይሄ በጣም የተለመደ ነው በውጪም በቤተክርስቲያን አካባቢም ለዚህ ነው ቤተክርስቲያን ውስጥ አንድ ችግር ሲገጥመው የቤተክርስቲያን መሪዎች ሄደው ምናልባት እስቲ ራስን ይህ ጊዜ ውሰድ ንስሐ ግባ ቤት ዙሪያን እስቲ ተመልከት አንድ ነገር አርገ ይሆናል እስቲ እንዲያርገ የሚል አይነት ጥያቄ የሚያነሱት ይሄ አስተሳሰብ ዶሚኔት ስለሚያደርግ ነው ይሄ ሪትሪቢቲቭ አፕሮች የምንለው ማለት ነው መታዘዝ በረከት አለመታዘዝ ቅጣት መጽሐፍ ቅዱሳዊ ሰፖርቶች ያሉት ይመስላሉ እዚህም እዚያ አንድ ጥቅስ ያየው ነበር ኢሳያስ ምዕራፍ 3 ላይ ከቁጥር 10 እስከ 11 ጻድቃን መልካም ነገር እንደሚያገኙ ንገራቸው የሥራቸውን ፍሬ ይበላሉና በደለኞች ወዮላቸው ጥፋት ይመጣባቸዋል የእጃቸውን ያገኛሉ ጻድቃን ይባረካሉ እንደ ኃጢያን ደግሞ ይቀጣሉ ይሄ ሪትሪቢቲቭ አፕሮች አለ ይሄ አስተሳሰብ በጣም ዶሚኔት ያደርጋል ግን ነው ወይ ይሄ ሁሉንም የሚገጥሙን ፈተናዎች ሁሉንም የሚገጥሙን ችግሮች ያብራራል ወይ እንደውም ይሄ ለኔ ልክ የኢዮብ ወዳጆች እኔ ያስተውሰኛል ወደ ኦልድ ቴስታመንት ስንመለስ መጽሐፉ ግልጽ እንትን ይሰጣል ላይክ ሲጀምር እግዚአብሔር ራሱ ስለ ኢዮብ የሰጠው ምስክርነት አለ ይሄ ሰው ቅን ነው እግዚአብሔርን የሚፈራ ነው ከክፋት የራቀ ነው ይላል ግን ኢዮብ ሰፈራረከ ሰፈሪንጉ ኢሞሽናል ሳይኮሎጂካል ፋይን ሁሉንም እንትን የሚዳስስ ነው በትልቅ መከራ ውስጥ ነው የገባው ትልቅ ፈተና ውስጥ ነው የገባው ወዳጆቹ መተው ራስ እኔ ይሄ የደረሰብህ ኃጢአት ስለሰራ ነው። አንዳች አይነት ችግር በህይወት ውስጥ ቢኖር ነው ያንኑ አመለካከት ነው ሪትሪቢቲቭ አፕሮች ወይም ፕሪንሲፕል ነው የሚያነሱት። ግን እንደዛ አለ። በኋላ እግዚአብሔር ሲገለጥ በክብር ሲገለጥ ማንነቱን ሲያሳይ የት ነበር ካንተ ይሄን ሲፈጠር እንዴ ሲል እግዚአብሔር ኢዮብ ሲደነግጥ ኢዮብ ወደ ልቡ ሲመለስና አንተ ሁሉን ታደርግ ዘንድ ቻይን ዶንክ ሐሳብ የሚከለከል ዘንድ ከቶ እንደማይቻል አሁን አወቅኩ ሲል እናያለን። ለምን በመከራ ውስጥ እንዳለፈ እግዚአብሔር አላብራራም። መከራውን ምንድነው ኮዝ ያደረገው? መከራው ምንድነው እሱ አይደለም። ብዙ ጊዜ ሰዎች ኢዮብ ሲባል ሰፈሪንግ ምን ነው ያስባሉ። ግን የኢዮብ መጽሐፍ ዋናው ትኩረቱ ሰፈሪንግ ሳይሆን ኢዮብ ከሰፈሪንጉ የተማረው ትምህርት ነው። ኢዮብ ካለፈበት ህይወት ያገኘው ትምህርት ነው። እሱም እግዚአብሔር ሁሉ ያደርግ ዘንድ ቻይ ነው። ሂ ኢዝ ሶቨሪን የሚለው ጋድ ኢዝ ሶቨሪን
ማብራራትም የለበትም።
በቃ ቢገባንም ባይገባንም እግዚአብሔር ይገባዋል። እዛ መጽሐፍ ውስጥ ያለው ትልቁ ትኩረት ለምን በመከራ ውስጥ እንዳለፈ አልነገረው። ወዳጆች ውስጥ ይወቅስ እግዚአብሔር እና ያለ እናም ክብሩን ሲገልጥ ኢዮብ ትችላል ሲል ነው ምናየው። እግዚአብሔር በየትኛውም አይነት ሁኔታዎች ውስጥ ብናልፍ የምናልፍባቸው ሁኔታዎች ማብራራት ብንችልም ባንችልም ብንረዳቸውም ባንረዳቸውም እሱ ሊመለክ ሊታመን ሊፈራ የሚገባ አምላክ እንደሆነ ያሳየበት መጽሐፍ ነው። ሂ ኢዝ ሶቨሪን እሱ ከመከራውም በላይ እና ይሄ ሪትሪቢቲቭ አፕሮች በጣም ጭካኔ ይመስለኛል። በተወሰነ መልኩ በጣም እየተሰቃየ ያለው ሰው ላይ የምንፈጽመው የጭካኔ ተግባር ነው ብዬ አስባለሁ። ቅድም እንዲሁ ዲስከስ እናደርግ ነበረ አንድ ፕራክቲካል ነገር ማንሳት ይችላል። አንድ ወዳጅ ጌታን ለማገልገል ህይወቱን ዘመኑን የሰጠ ሰው ነው። እሱ ትልቅ ወንድ ልጁን ይዞ ለአገልግሎት ወደ ክፍለ ሀገር ሄደ። ባለቤቱ ደግሞ እንዲሁ እዚሁ አዲስ አበባ አንዱ ቤተክርስቲያን ውስጥ እሷም እንደ ነገ አምልኮ ላይ ለማዘመር ወርሺፕ ቲም ውስጥ ስላለች ለሱ የተዘጋጀች ነበረ። ልጆቿን ይዛ ነው ሄደችው። ቤት የቀሩት ሁለት ልጆች ይዛ ነው ወደ ቤተክርስቲያን ሄደችው። እየተለማመዱ አንዷ ልጅ አፕስቴር ላይ ወጣ እየተጫወተች ማለት ነው። ከዛ ከአፕስቴር ላይ ወደቀች። ሶ በጣም አሳዛኝ በሆነ መንገድ እርዳታ ቢደረግላትም ልትተርፍ አልቻለችም። ወደ ጌታ ሄደች። ሁለት አመት ሴሌብሬት ለማድረግ እቃዎች ተገዝቶ የተዘጋጁ ያሉ ቤተሰቦች ናቸው። ልደቷን ለማክበር ማለት ነው። ምንድን አሁን ለዚህ ቤተሰብ ለዚህ ይሄን ፋሚሊ እንውሰድና እዚህ ጋር እናስቀምጥና ይሄ ቤተሰብ እንዲህ አይነት ችግር የደረሰበት አባቱ እንዲያርጎ ነው እናቷ እንዲያርጋ ነው ወይም እንዲህ ማለት ጭካኔም ይመስለኛል። በጣም ሞር ከገጠማቸው ፔን በላይ ሌላ ፔን ሌላ ህመም እዚያ ቤት ውስጥ መፍጠር ይመስለኛል። ለማገልገል ነው ሄደው ኢማጂን ለአገልግሎት ለመዘጋጀት ነው ቤተ ክርስቲያን የመጣችው ፕራክቲስ እያደረገች ያለችው። ሶ ዲስ ሃፕንድ ያ እና መከራ የኃጢአት ውጤት ነው የሚል ይሄንን ስንል ቅድም መጋቢ ተስፋዬ እንደተናገረው ይሄ ሙሉ በሙሉ አይሆንም እያልን አይደለም። አንዳንዱ ችግር የኃጢአት በኃጢአት ኮዝ ሊሆን ሊሆን ይችላል። ግን ሁሉም መከራ እዚህ ውስጥ ሊመደብ እዚህ ውስጥ ሊፈረጅ አይችልም። ሌሎች በእርግጥ መከራን ሲያብራሩ ሌሎች አመላከቶችም አሉ። በተው ብሪፍሊ ማንሳት ከቻልኩ እንደ ኃጢአት የሚመለከተው እንዳልኩት የተሟላ አይደለም። የተወሰነውን ችግር ሊያብራራ ይችላል፣ ግን የተሟላ አይደለም። ሌላው እዚህ ላይ የሚነሳው አመላከት እግዚአብሔር ህይወትን የሚሰራበት ሚስጥር ነው። ለእግዚአብሔር ብቻ ግልጽ የሆነ በዚህ አመላከት መከራ ከእግዚአብሔር አንጻር ብቻ ልንረዳው የምንችለው ሚስጥር ነው። መከራ በምን ምክንያት እንደደረሰብን ዋና መንስኤው ምን እንደሆነ ማወቅም አይጠበቅብንም። መከራ በረጅም ጊዜ ከእግዚአብሔር ዘንድ ስለ ሁኔታው ግንዛቤ መረዳት ስናገኝ የሚፈታ ጊዜያዊ ልምምድ ክስተት ነው። ዊ ካንት ኤክስፕላይን ኢት የሚል በዚህ አመላከት ሰዎች የተገደቡና ዘላለማዊነት የሌላቸው ስለሆኑ መከራን የሚመለከቱት ከዚህ ዓለም አንጻር ብቻ ነው። ግን ከዚህ ዓለም አኳያ ብቻ አይተን መከራን ኤክስፕላይን ማድረግ አንችልም። ልክ ይሄ እንደ ጥልፍ ወይም ግድግዳ ላይ እንደሚሰቀል ጌጣጌጥ كفيت سنة ويامر كبستير بس سنة وجن إثناء يفيتون أي مثلاً لكن دزينو إخيار سياو فونتون إني أوي كان سيز فون ساي فون سايرون إني ما يتنشلم إخيار نو يان إكسبلين مارجين ميشل ميل على بتأم قدي لما فتن ما كرا عندما استمر يا بس يا ملكات ما كرا لي استمرن أم ملكات هاتش اللي يعني سأنا وسط أي ما نتاتشن ለመቅረጽ የተዘጋጀ ነገር ነው ባህሪን ይቀርጻል አውንታዊ የሆነ ትምርታዊ ተጽኖ በርግታችን ላይ ኖርዋል እግዚአብሔር መከራን የተለያዩ ችግሮችን ለትምርታችን ይጠቀማል ብዙ መጻፍ ቅዱስ ማስረጃ አለ በነገራችን ሁሉም አመለካከቶች የራሳቸው ሊሚቴሽን
እና ከዛ ለናን አንችላለን የራሱ
ያ ስትሬንግዝም ሊሚቴሽንም ይኖርዋል ለትምርታችን ነው የሚላለ በጣም አሳዛኝ መከራ አደጋ እንደ ቴስት እንደ ፈተና ነው የእምነት መፈተን ነው እግዚአብሔር እንደሚጸኑ ለሚያውቃቸው የሚያቀርቡ ቴስት ነው እንደሚጸኑ ለሚያውቃቸው የሚላለ ለዚህ ዘፍጥረት ምዕራፍ 22ን በመጥቀስ እግዚአብሔር አብርሃምን ፈተነ ይላል እና መከራ እንደ ተለየ ጥሪ ለአንድ ዓላማ የሚሆን ነው እግዚአብሔር ደግሞ ፈተናውን የሚያልፉትን ብቻ ነው የሚፈትነው ከማስተማርነት አልፎ የእግዚአብሔር የተለየ ጥሪ እንደሆነና አሜን እንዲም የሚመለከቱ አሉ ስፒሪቹዋል ቴስት ነው ማለት አሜን የተለያዩ አመለካከቶች የኛ ትኩረት ከዮሐንስ ምዕራፍ 9 ተነስተን እግዚአብሔር መከራን ለራሱ ክብር ለራሱ ዓላማ ሊጠቀም ይችላል ወይ ነው ጥያቄ አንድ ብሉይ ኪዳን ውስጥም አዲስ ኪዳን ውስጥም ይሄንን የሚደግፉ ይሄንን የሚያሳዩ ማስረጃዎች አሉ ለራሱ ክብር ኦሪጂኔት አያርገው
ምንጩ እግዚአብሔር አይደለም
ግን ለክብሩ ይተከበታል ያ ኢዮብን ማየት እንችላለን ምናልባት አንድ ይሄን በደንብ ሊገልጾ ከቻለ የዘጸአት መጽሐፍ ላይ ተመለሰን የፈርዖንን ታሪክ ማንሳት እንችላለን ሙሴን እግዚአብሔር ወደ ፈርዖን ላከ ገና ሲልከውም ህዝቡን እንደማይልክ እግዚአብሔር ፍንጭ ሰጥቷል ለሙሴ ሄድና ነገረው ሁለት ነገር አለ እግዚአብሔር የፈርዖንን ልብ አደነደነ ይላል አንዱ ክፍል ሌላኛው ክፍል ደግሞ ፈርዖን ልቡን አደነደነ ይላል የትኛው ነው ትክክለኛው ማን ነው የፈርዖን ልብ ያደነደነው እግዚአብሔር ወይስ ፈርዖን ራሱ ምን ጥያቄ ስንጠይቅ ሁለቱም ክፍለ አሚን ክፍለ መባባት አሉ ዘጸአት ውስጥ የትኛው ነው ትክክል ብንል ሁለቱም እንዴት ሁለቱም ትክክል ሊሆኑ ይችላሉ እግዚአብሔር ከመሬት ተነስቶ ሶፍት የነበረውን ፍቃደኛ የነበረውን ጥሩ የነበረው ሰው መጥፎ አላደረገም ክብሩን ለመግለጽ ስራውን ለማሳየት ፈርዖንን ጠምዝዞት ህዝቡን እንዳይለቅ ፍቃደኛ እንዳይሆን አላደረገው ፈርዖን ቀድሞውኑ ምን ነበር ልቡ ጠማማ ነው ትቢተኛ ነው ያንን ማንነቱን ለማሳየት ክብሩን ለመግለጽ እግዚአብሔር ተጠቀመበት ያ ስለዚህ ያንን ማለት ይቻላል እግዚአብሔር አደነደነ ሲል በሱ ቁጥጥር ስር መሆኑን ለማሳየት ችግሩ የተፈጠመ ያ everything በሱ ቁጥጥር ስር መሆኑን ለማሳየት እግዚአብሔር በዚያ ተጠቅሞ ማንነቱን ክብሩን እንደገለጠ ለማሳየት ነው ልክ እንደዛው የተለያዩ ፈተናዎች አንዳንድ ፈተናዎች አንዳንድ መከራዎችን አሁንም ሁሉንም አይደል አንዳንድ መከራዎች አንዳንድ ፈተናዎችን እግዚአብሔር የራሱን ማንነት የራሱ ስራ ሊያሳይ ሊጠቀምበት ይችላል ያ
እስራኤልንም እኮ ወደታች በደቡብ በኩል ይመራው ባህሩን ከፍሎ ራሱን ለመግለጥ እንጂ አቋራጭ መንገድ ነበር በአንድ በኩል ስናየው አዲስ ኪዳንም ስናይ አሁን በሮሜ ምዕራፍ 5 ላይ ቁጥር 3 ጀምሮ ይብቻ አይደለም ነገር ግን መከራ ትግስትን እንዲያደርግ ትግስትንም ፈተናን ፈተናም ተስፋን እንዲያደርግ አውቀን በመከራችን ደግሞ እንመካለን ይላል እና አንዱ ፈተና እና መከራዎች እግዚአብሔር የኛን ህይወት ለማብሰል ማቹር የሆነ ፐርሰናሊቲ ለማውጣት ለራሱ ክብር ባያመነጨው ለክብሩ የሚጠቀም አምላክ ነው የሚለው ማወቅ በጣም ተገቢ ነው ብዬ አስባለሁ በጣም ጥሩ ነው ወንማችን አገኘው ትንሽ ወደ አንተ ልምጣና እንግዲህ ይሄ ሁሉ ሆኖ በመከራ ውስጥ እግዚአብሔር የራሱን ክብር ይገልጣልም ተብሎ ግን መከራ የምንፈልገው ነገር አይደለም ማንንም የሚፈልገው አይደለም ማንንም የሚናፍቀው አይደለም ሲገጥመንም በመናቀውም በማናቀውም ምክንያት ሲገጥመንም እንጮሃለን እናለቅሳለን እንዲነሳ በእምነት እንጸልያለን እግዚአብሔር አንድ አንድ ጊዜ ከመከራ ያወጣል ሲጸልይ ከመከራ ከጉድጓድ ከሸለቆ ያወጣል ከህመም ስንታመም ይፈውሳል ይሄ ሁልጊዜ የምናየው ነገር ነው ግን በሁልጊዜ ደግሞ አይሆንም ደግሞ አንዳንድ ጊዜ ደግሞ ሰዎች ምንም ያህል ከዛ መከራ ለማውጣት ቢጸልዩ ቢያምኑ ደግሞ የማይሆንበት ጊዜ አለ እና አሁን እኔ አንተን ያው ጓደኛዬም ወንድሜም ስለሆንክ ስለማውቅ እንደሰው እንግዲህ አካል ጉዳተኝነት እና አሁን ያለህበት ሁኔታ ሲታይ ሰው በረቀት የሚያየውና እኔ በውስጤ ያለውን ስሜት አቀዋለሁ እግዚአብሔር በዚህ ሁሉ አልፎ ክብሩን እየገለጠ ለብዙዎች መጽናናት ምክንያት ለብዙዎች ምናልባት የልብ ሙላትና ደስታ ምክንያት እና ይሄንን የምታውቀው በህይወትህም የሚያልፍ ነገር ስለሆነ እና በዚህ ዙሪያ መቃጸል ያለው ግን አልወጣሁም ለሚሉ ምንድነው ያለህ ምክር የምትሰጣቸውስ ከራስህም ልምድ ከመጽሐፍ ቅዱስም ከህይወትህም የምታካፍላቸው
የዘመናት ንጉስ ሁሉ በሁሉ ነው የናዝሬቱ ኢየሱስ ማልዳ ማልዳ አዲስ ነው ኢየሱስ አይሰለችም ከቶ አንተ እንኳ ብታምስ የመስቀሉ ቃል ፈውስ ነው ለሕይወት አምነው ለተጠጉ ይሆናል መሰረት የዘላለም አምላክ የዘመናት ንጉስ ሁሉ በሁሉ ነው የናዝሬቱ ኢየሱስ የዘላለም አምላክ የዘመናት ንጉስ ሁሉ በሁሉ ነው የናዝሬቱ ኢየሱስ ለሰልፍ አዘጋጅቶ ኃይልን ያስታጥቃል በላይ የቆሙትን ክብታች ትላል በትንሣኤው ሥልጣን ውጊያውን አካሂዱ ምርኮን ሰብስባልው ጠላቱን አሳዱ የዘላለም አምላክ የዘመናት
ጻነ ወርውሩ ነሽጉን ነደለ ባምላኩ ተማምኖ ውጊያው እንቀጠለ በደም ጎዳና ላይ የኢየሱስ ነው ድሉ ብሎ ዘምሮልክ ቆም በታክፍሉ
የዘላለም አምላክ የዘመናት ንጉስ ሁሉ በሁሉ የናዝሬቱ ኢየሱስ የዘላለም አምላክ የዘመናት ንጉስ ሁሉ በሁሉ የናዝሬቱ ኢየሱስ
ለሰልፍ አዘጋጅቶ ኃይልን ያስታጥቃል በላይ የቆሙት ክብታች ትላል በትንሣኤው ሥልጣን ውጊያውን አካሂዱ ምርኮን ሰብስባልው ጠላቱን አሳዱ
የዘላለም አምላክ የዘመናት ንጉስ ሁሉ በሁሉ የናዝሬቱ ኢየሱስ የዘላለም አምላክ የዘመናት